ድምፅ ራዲዮ ጣቢያ ነው።
ሁለቱንም ወንድሞቼ ድረሱልኝ የሚል ሲሉ የሚደርስ አካል የለም። የጸጥታ ኃይሉ ሁሉም ነገር ጸጥ።
በቴፒ ሁለት ወንድሞቻቸው የሞቱባቸው ግለሰብ የተናገሩትን የሰማችሁት ዘገባ አለን። የታገቱት የደምቢዶሎ ዩኒቨርሲቲ ተማሪዎች የገቡበት ሳይታወቅ ሁለት ወር ሊጠጋቸው ነው። ወጣቶቹ ይመለሱ በሚል ጥያቄ በማኅበራዊ መገናኛ ብዙሃን ልዩ ዘመቻ እየተካሄደ ነው። የፌዴራል ፖሊስ በበኩሉ በጠቅላይ ሚኒስትሩ ቢሮ ስር የተቋቋመ ቡድን ጉዳዩን እየተከታተለ ነው ይላል። ዘገባ አለን በዚህም ላይ የኢትዮጵያና የኤርትራ እንዲሁም የሶማሊያ መሪዎች በዛሬው ዕለት አስመራ ላይ መክረዋል። የሶስቱ መሪዎች ንግግር በአፍሪካ ቀንድ ሰላም፣ መረጋጋትና ጸጥታ ጉዳዮች እንዲሁም ኢኮኖሚያዊና ማኅበራዊ ልማት ላይ ያተኮረ መሆኑም ተጠቁሟል። በዚህም ላይ ዝርዝር አለን። ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ እንደምን አመሻችሁ። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ጥር 18 2012 ዝግጅታችን ጋር የምሽቱ አስተናጋጅ አሉላ ከበደና
ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። እንደምን አምሽታችኋል አድማጮች። ለምሽቱ ካሉን ዜናዎች መካከል ቀደም ሲል አሉላ የጠቀሰው የኢትዮጵያ የኤርትራና የሶማሊያ መሪዎች አስመራ ላይ ተገናኝተው ተወያይተዋል፣ የጋራ መግለጫም አውጥተዋል ዋናው ዜናችን ነው። አሜሪካዊው የቅርጫት ኳስ ኮከብ ኮቢ ብራያንት በትናንትናው ዕለት በሄሊኮፕተር መከስከስ አደጋ ሕይወቱ የማለፉ ዜና በዓለም ዙሪያ የሰሙ የተሰማቸውን ሐዘን የሚገልጹበት ቃላት እያጡ ናቸው። ይህም ዜና አለን። በስፖርት ክፍለ ጊዜም ተጨማሪ ይኖራል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ጠበቆች በመወሰኛ ምክር ቤቱ የክስ ሰሚ ችሎት ዛሬ መከላከያቸውን ማሰማት ይቀጥላሉ። ሌሎችም አሉን።
ከቴክኒክ አቀናባሪያችን ብርሃን ኃይሉ ከስርጭት መሐንዲሱ ጆ ጊል ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና ከቆንጅት ታየ።
የኢትዮጵያ የኤርትራና የሶማሊያ መሪዎች ዛሬ ኤርትራ ዋና ከተማ አስመራ ላይ ተገናኝተው ተወያይተዋል። ብርሃነ በረሀ ዝርዝሩ ልኮልናል።
ፕሬዚደንት ኢሳያስ አፈወርቂ፣ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የሶማሌ ፕሬዚዳንት መሐመድ አብዱላሂ መሐመድ ዛሬ ጥር 18 በአስመራ ቤተ መንግስት ተገናኝተው ከተወያዩ በኋላ የጋራ መግለጫ አውጥተዋል። ሶስቱ መሪዎች እንደ አውሮፓውያን አቆጣጠር በ2018 ያደረጉት የትብብር ስምምነት ውጤቱን በመገምገም በውህደት ለመስራት ቃላቸውን አድሰዋል። ከዚህም በተጨማሪ መሪዎቹ ሰላም፣ እርጋታ፣ ኢኮኖሚና የልማት ስራዎች የ2020 ዋነኛ እቅዶች መሆናቸውንም አረጋግጠዋል። መሪዎቹ በ2020 የተያዙ የስራ እቅዶች ስኬታማ እንዲሆኑ የቀጠናው ጠንካራ ጥረትና ውህደት ትብብር እንደሚያስፈልግ አረጋግጠዋል። ሶስቱ መሪዎች ጸጥታን በተመለከተ አሸባሪነት፣ የጦር መሳሪያ ዝውውር፣ የሰው ልጆች ፍልሰት እንዲሁም ህጋዊ ያልሆኑ የመድኃኒት ዝውውሮችን ለመከላከል በጋራ ለመስራትም ተስማምተዋል። መሪዎቹ አክለውም የኢኮኖሚና የመሰረተ ልማት ግንባታን ለማሳደግ የሰብአዊና የተፈጥሮ ጸጋ ዋነኛ ቀዳሚ ሁኔታዎች መሆናቸውን በመጥቀስ ከአጋርና ወዳጆች ጋር በመከባበርና በጋራ ጥቅም ላይ የተመሰረተ ስራ መስራት አስፈላጊ መሆኑንም አስምረውበታል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ከቀኑ 12 ሰዓት ላይ በኤርትራ ያደረጉትን የሁለት ቀናት የስራ ጉብኝት ጨርሰው ወደ አገራቸው ተመልሰዋል። ዶክተር አብይ በኤርትራ ቆይታቸው ከፕሬዝደንት ኢሳያስ አፈወርቂ ጋር በሁለትዮሽ ግንኙነትና በቀጣናው ጉዳዮች ላይ ተወያይተዋል። በዶክተር አብይ አህመድ የተመራው የኢትዮጵያ የልዑካን ቡድን የኢፌዴሪ የመከላከያ ሚኒስትር አቶ ለማ መገርሳንና ሌሎችን ያካተተ ነበር። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንት አመሻሽ አስመራ ከገቡ በኋላ በአስመራ ጎደናዎች በእግራቸው በመዘዋወር ከተማውን አይተዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ብርሃን፣ እናመሰግናለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አሜሪካዊው ታዋቂ የቅርጫት ኳስ ኮከብ ኮቢ ብራያንት በትናንትናው ዕለት በሄሊኮፕተር መከስከስ አደጋ ሕይወቱ የማለፉን ዜና በዓለም ዙሪያ የሰሙ የተሰማቸውን ሐዘን የሚገልጹበት ቃላት እያጡ መሆናቸውን እየተናገሩ ነው። የ41 ዓመቱ ኮቢ ብራያንት የ13 ዓመቷ ታዳጊ ልጁ ጂያና እና ሌሎች 7 ሰዎች ናቸው ሄሊኮፕተሯ ሎስ አንጀለስ ከተማ አቅራቢያ ተከስክሳ ሕይወታቸው ያለፈው። የወጣቶች የቅርጫት ኳስ ግጥሚያ ዝግጅት ለመገኘት እየተጓዙ ነበረ። ኮቢ የሎስ አንጀለስ ከባድ ትራፊክ ትንቅንቅ እንዳያውከው ከመኖሪያ ቤቱ ወደ ግጥሚያዎች በብዛት በሄሊኮፕተር በመመላለስ ይታወቃል። የሎስ አንጀለስ ወረዳ ፖሊስ የአደጋው ምርመራ ከፌዴራል ባለስልጣናት ጋር በትብብር እንደቀጠለ መሆኑን ገልጸው ሰው ወደ አደጋው ስፍራ ከመግባት እንዲቆጠብ አሳስበዋል። በዚህ የኮቢ ብራያንት እና የሌሎችም ሞት ሐዘን ከየአካባቢው የተለያየ የሐዘን መግለጫ እየተላለፈ ነው። በስፖርት ክፍለ ጊዜ እንመለስበታለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጠበቆች በመወሰኛ ምክር ቤቱ የክስ ሰሚ ችሎት ዛሬ መከላከያቸውን ማሰማት ይቀጥላሉ። በሌላ በኩል ፕሬዚደንቱ ዩክሬን በዲሞክራቲክ ፓርቲ ተፎካካሪያቸው ላይ ምርመራ እስከምትከፍት የምታገኘው የጸጥታ እርዳታ እንዳይለቀቅላት እንደሚፈልጉ በወቅቱ የብሔራዊ ጸጥታ አማካሪያቸው ለነበሩት ሰው ነግረዋል የሚሉ ዘገባዎች ብቅ ብለዋል። ያን ተከትሎ ታዲያ ዲሞክራቶች ምስክሮች ይጠሩልን የሚለውን ጥያቄያቸውን እንደገና አንቀሳቅሰዋል። የቀድሞ የፕሬዚደንቱ የብሔራዊ ጸጥታ አማካሪ ጆን ቦልተን የሚያወጡት መጽሐፍ ነው የተባለውን ይህንን የተገኘ ነው የተባለውን ይህን ውንጀላ ትናንት በቀዳሚነት የዘገበው ደ ኒውዮርክ ታይምስ ሲሆን ያን ተከትሎ ለሰነዱ ቀረቤታ ያላቸውን ሰዎች ያነጋገሩ ሌሎች የዜና ድርጅቶችም አረጋግጠውታል። አንድ የጆን ቦልተን ጠበቃ እንደተናገሩት መጽሐፉ በይፋ ከመውጣቱ በፊት ምስጢራዊ መረጃን አስመልክቶ በሚካሄድ መደበኛ ፍተሻ ተመርምሮ እንዲያልፍ ከአንድ ወር በፊት ለብሔራዊ ጸጥታ ምክር ቤት ተልኮ ነበር። ፕሬዚደንት ትራምፕ ዛሬ ማልደው በትዊተራቸው ቦልተን አሉ የተባለውን ውድቅ አድርገዋል። ለዩክሬን የሚሰጣት እርዳታ ዲሞክራቶችን ባይደንንም ጭምር ከሚመለከተው ምርመራ ይቆራኛል ብዬ ለጆን ቦልተን ፈጽሞ ነግሬው አላውቅም ብለዋል ትራምፕ። በአደባባይ ከስራው በተባረረበት ጊዜም ስለዚህ ጉዳይ አንስቶ አማሮ አያውቅም። አሁን ይሄን ካለ መጽሐፉን ለመሸጥ ሲል ብቻ ነው ብለዋል ትራምፕ። በሚስተር ትራምፕ ላይ የቀረቡባቸውን ክሶች በሚመለከተው የመወሰኛው ምክር ቤት ክስ ሰሚ ችሎት ከተወካዮች ምክር ቤቱ እንደ አቃቤ ሕግ እንዲቆሙ የተላኩት ከሳሾች ቦልተን ወሳኝ መረጃዎች ስላሏቸው ይጠሩልን ሲሉ በአዲስ መግለጫ አውጥተዋል። በተወካዮች ምክር ቤት ሂደት ቦልተን ቃላቸውን እንዲሰጡ ጠይቀን ፕሬዚደንቱ ለምን እንዳከላከሉ አሁን አየነው ብለዋል ዲሞክራቶቹ። የቻይና ጠቅላይ ሚኒስትር ሊ ኬያንግ የኮሮና ቫይረስ የተቀሰቀሰባትን ውሃን ከተማን ጎብኝተዋል። ጠቅላይ ሚኒስትሩ ወደዚያ የተጓዙት ከጤና ባለስልጣናቱ ጋር ለመነጋገርና እስካሁን 81 ሰዎች ለገደለው ወረርሽኝ እየተሰጠ ያለውን ምላሽ ለመገምገም እንደሆነ ነው የተገለጸው። ውሃን ዋናዋ የኮሮና ቫይረስ የተቀሰቀሰባት ስትሆን መንግስቱ የቫይረሱን መዛመት ለመከላከል በያዘው ዘመቻ እዚያና ሌሎችም በርካታ ከተሞች ነዋሪዎች ላይ ጥብቅ የመዘዋወር እገዳ ጥሏል። የሀገሪቱ ባለስልጣናት ሕዝብ በአንድ ጊዜ እጅግ በገዘፈ ቁጥር እንዳይሰባሰብ ለማድረግ ብለው የአዲስ ዓመት ክብረ በዓልን ለሶስት ቀናት እንዲቀጥል አድርገዋል። እስካሁን 2700 ሰዎች እንደታመሙ ነው ከቻይና ባለስልጣናትም ጭምር የወጡ አሃዞች የሚጠቁሙት። አውስትሬሊያ፣ ካናዳ፣ ፈረንሳይ፣ ዩናይትድ ስቴትስ፣ ጃፓንን ጨምሮ 15 ሀገሮች በቫይረሱ የተጠቁ ሰዎች እንዳገኙ አስታውቀዋል። የዓለም የጤና ድርጅት እንደገለጸው በተባሉት ሀገሮች ታማሚዎቹ የሚበዙት ወደ ውሃን ተጉዘው የነበሩ ብዙዎች ወደዚያ ተጉዞ ከነበረ ሰው ጋር ግንኙነት የነበራቸው ናቸው። ከቻይና ውጪ በበሽታው የሞተ ሰው የተዘገበበት የለም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። The Voice of America.
ክብራትና ኩራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይልሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበል።
የብልጽግና ፓርቲ ፖሊሲ ተግባራዊ ለማድረግ ተብሎ አሁን ካቢኔ ማዋቀር ማሻሻል አይቻልም። እስከሚቀጥለው ምርጫ ድረስ ነው መቆየት የነበረበት። ህዝብ ድምፅ የሰጠው ለኢህአዴግ ነው። ኢህአዴግ ፕሮግራም፣ ኢህአዴግ ፖሊሲ እስከሚቀጥለው ምርጫ ድረስ መቀጠል ስላለበት ይህንን መሰረት አድርገን እኛም መስራት ያሳለብን ብለን የወሰንበት ምክንያት ይሄ ነው።
በቅርቡ ከኢትዮጵያ ንግድና ኢንዱስትሪ ሚኒስትርነት ኃላፊነታቸው የተነሱት የህወሓት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ናቸው የሰማችኋቸው። ዝርዝሩን በሁለተኛው አጋማሽ ይዘን እንቀርባለን። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። በደምቢዶሎ ዩኒቨርሲቲ የተፈጠረውን ግጭት በመሸሽ ወደ ቤተሰቦቻቸው በመመለስ ላይ ሳሉ በታጣቂዎች መታገታቸው የተዘገበ 17 ተማሪዎች ያሉበት ሳይታወቅ በወጡበት እንደቀሩ 2 ወር ሊጠጋቸው ነው ሲሉ ቤተሰቦቻቸው ይናገራሉ። በሌላ በኩል የመንግስት ባለስልጣናትና የጸጥታ ኃላፊዎች በተማሪዎቹ ጉዳይ ላይ የሚሰጧቸው ሐሳቦች ወይም አስተያየቶች እርስ በርስ መቃረን በማህበራዊ መገናኛ ብዙሃኑ የሚደረግ ቅስቀሳ ወቀሳ እየደረሰባቸው ነው። በተጨማሪም ከቤተሰቦቻቸው ጋር ተማሪዎቹን በማገናኘትም ሆነ ትክክለኛ መረጃ በመስጠት በኩል የታየው ዝምታ ይላሉ በአስተያየት ሰጪዎች በኩል እየተወገዘ ነው። በሌላ በኩል በዛሬው ዕለት የአሜሪካ ድምፅ ያነጋገራቸው የፌዴራል ፖሊስ ኃላፊ ምክትል ኮሚሽነር ጀኔራል መላኩ ፈንታ የጠቅላይ ሚኒስትሩ ቢሮዎች ጨምሮ ከፍተኛ የመንግስት ባለስልጣናትና የጸጥታ አካላት ሁኔታውን በትኩረት እየተከታተሉ ነው ሲሉ ለአሜሪካ ድምፅ ገልጸዋል። ጽዮን ግርማ ዝርዝሩን ይዛለች።
በኦሮሚያ ክልል በሚገኘው ደምቢዶሎ ዩኒቨርሲቲ ውስጥ ከ2 ወራት በፊት የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመሄድ ላይ ያሉ በጋምቤላና በደምቢዶሎ መካከል ተማሪዎች መታገታቸው 50 ቀናት ማስቆጠሩንና የልጆቻቸውን አይን አለማየታቸውን ቤተሰቦቻቸው እየተናገሩ ነው። ካነጋገርናቸው ወላጆች ልጆቻቸው መታገታቸውን ይደወልላቸው ከነበረ ስልክ እንዲሁም ከአንዲት ተማሪ ሰምተው እንደነበር፣ በኋላ ደግሞ መንግስት 21 ተለቀቁ፣ 5 የዩኒቨርሲቲው ተማሪዎችና 1 የአካባቢው ተማሪ በእገታ ላይ ናቸው አሉን የሚል፣ ተለቀቁ ከተባሉት ውስጥ አንድም የተለቀቀ ተማሪ እንዳለ ደግሞ አልሰማንም ነው። የተማሪዎቹን መለቀቅ ለሀገር ውስጥ መገናኛ ብዙሃን ተናግረው የነበሩትን የፕሬስ ሴክሬታሪ ኃላፊ አቶ ንጉሱ ጥላሁንን ለማብራሪያ በተደጋጋሚ ፈልገን ልናገኛቸው አልቻልንም። ከዚህ ቀደም የተለቀቁ ተማሪዎች በመንግስት እጅ ናቸው፣ ተጣርቶ ይለቀቃሉ፣ የታገቱትንም ለማስለቀቅ እየተሰራ ነው ያሉን የኦሮሚያ ክልል የአስተዳደርና የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱንም መልሰን ልናገኛቸው አልቻልንም። በሌላ በኩል ዛሬ የፌዴራል ፖሊስ የወንጀል መከላከል ዘርፍ ኃላፊ ምክትል ኮሚሽነር ጀነራል መላኩ ፋንታን አነጋግረናቸዋል።
ያው ከዚህም ቀደም ተማሪዎች ለዚህ የተወሰዱ ተማሪዎች ነበሩ። ኦልሬዲ እነሱን የሀገር ሽማግሌዎች እና በአካባቢ ያሉ የጸጥታ መዋቅር በጋራ ሁሉ ተለቀዋል። ልጆቹ ጉዳዩ በዚህ በዩኒቨርሲቲዎች አካባቢ ባለው ግጭት መነሻ ተደርጎ የተፈናቀሉ ተማሪዎች እዛም እዚህም ስላሉ በዛ ምክንያት የተደረገ ነው። ኦልሬዲ በዛ መልክ የተለቀቁ አሉ። አሁንም ጠፉ ልጆች አሉ፣ ተወሰዱ የሚል አለ። ቀፍ የሚል ወላጆችን ያመለከቱት አለ። በዛ መልክ መኝ ተማሪዎች በትክክል ተወስደዋል የተወሰዱም የትኛሉት የሚል ከዩኒቨርሲቲውም ከተለያየ መንገድ ከወላጅ ማጣራ ተደርጎ እነሱን የማስመለሱ ስራ ያው እየተሰራ ነው ያለው ማለት ነው። ከፍተኛ ትኩረት ተሰጥቶት እየተሰራ ነው። በመንግስት ደረጃ በሀይል ብል በከፍተኛ አመራሮች ደረጃ ከህብረተሰቡ ጋር በአካባቢው ከሚገጠጠሙ አገር ጋር በስፋት የተሰራ ነው። ግን ልጆቹ የት ናቸው የሚለውና የተለያዩ ማረጋገጫዎችን ስለሚያስፈልግ እዚያ ላይ በስፋት እየተሰራ ነው።
እንደሚያስታውሱት በእኛም በሬዲዮ ፕሮግራም በተደጋጋሚ ወላጆች እየተናገሩ ነው እና በመንግስት በኩልም በባለስልጣንም በጸጥታ አካላትም አንዳንድ የተምታቱ መረጃዎችም አሉና እንደው ግልጽ ለማድረግ ሁኔታውን እነዚህ ተማሪዎች ከደምቢዶሎ ዩኒቨርሲቲ ወጥተው ወደ ጋምቤላ ሲሄዱ መሀል ጫካ ላይ ነው የታገቱት የሚል ነበር መጀመሪያ። በኋላ ላይ ደግሞ ተለቀዋል ተባለ። አሁንም እርስዎ እንደጠቀሱት የተለቀቁት አሉ እያሉ ነው። እነዚያ የተለቀቁት ተማሪዎችን ለምን ወላጆቻቸው ማገናኘት አልተቻለም?
ተማሪዎች ትምህርት ሲያቋርጡ በተለያዩ መንገድ ወደ የቤተሰቦቻቸው ለመሄድ እንቅስቃሴ ሲያደርጉ ነበር። ይሄ ተማሪዎች ያንን እንቅስቃሴ ሲያደርጉ ማን ተማሪ ጠፋ የትኛው የሚለውን ነገር ተማሪዎች ተሰብስበው በወላጅ መረጃ ካልሆነ በስተቀር ብዙ ሺህ የሆነ ተማሪ ስለሆነ የትኛው ነው የሚል ነገር ማወቅ አይቻልም። ግን ከተማሪዎች መካከል ጥቆማ በመምጣቱ በዚያ ጥቆማ ላይ ተመስቶ ወደ ጋምቤላ ሲሄዱ የነበሩ ተማሪዎች ይሄ በወቅቱ በአካባቢው ያለው የመከላከያ ሰራዊት እና አካባቢው ጸጥታ ከሽማግሌዎች ጋር ሆኖ ልጆቹን አምጥቶ ለዩኒቨርሲቲው አስረክቧል። በመጀመሪያ አካባቢ ማለት ነው። አሁን ከዚያ በኋላ የተወሰኑ ልጆች አሁንም አልተገኙ የሚል የወላጆች አቤቱታ ተሰምቶ ወላጅ ያነሳው ነገር ልጆቹ ትክክል የዩኒቨርስቲ ተማሪዎች ናቸው የሚል ማጥራት ስራ ተሰርቷል። ባይዘ ወይ በዛን ሰዓት የጠፉት መጀመሪያው ላይ ዩኒቨርስቲ ተማሪዎች ብቻም ሳይሆን በአካባቢም ላይ ያሉ ተማሪዎች ተወሰኑ ተማሪዎች ነበሩ። እኛ ኦልሬዲ ለዩኒቨርሲቲ የተረከሙ እና ሌሎችም በዛ አካባቢ ለወላጆቻቸው እንዲደርሱ ተደርጓል። አሁን ደግሞ ቀሩ የተባሉት ልጆች በትክክልም ቀርተዋል የሰጠፍተዋል የሰጠፉ የሚለው ማረጋገጥ ከተደረገ በኋላ የት ነው ያሉት እንዴት እናገኛቸዋለን የሚል በስፋት የተሰራበት ነው ያለው። ይሄ ከአካባቢ ማህበረሰብም ከአካባቢ ጸጥታ መዋቅርም እኛም የፌዴራል እና የመከላከያ በጋራ በመሆን በከፍተኛ የመንግስት ኃላፊዎችም ደረጃ በክልልም ማለት ነው በኦሮሚያ ክልልም በፌዴራል አመራሮችም ጸጥታ መዋቅር ብቻ ምሳሌ ለሆነ አመራር በጋራ እየሰራ ያለበት ሁኔታ ነው ያለው እና ተጨባጭ መረጃ ይሄ ነው።
ስንት ናቸው እነዚህ ቀሩ የተባሉት ተማሪዎች?
አሁን በተጨባጭ እየደረሰን ያለው ስድስት ተማሪ ነው። አሁን የቁጥር ጉዳይ 6 5 7 8 ይህ ተማሪዎች በአብዛኛው ወደ የቤታቸው የገቡና እየተመለሱም ደግሞ እየተመዘገቡ ስላሉ እንደገና አሁን ወደ ትምህርታቸው ጀምሮ ስለተባሉ ሬጅስትሬሽን ስላለ በዛ የሚጣራ ነው። የቁጥር ጉዳይ ስላቸው የት ያደርጋል 5 6 7 8 እያለ ሰው ያነሳል። ግን አሁን በተጨበጠ ተነጋግረንበት ሰት እየሰራበት ያሉ 6 ሰዎች ነው። ሌላ ደግሞ እንደዚሁ የተጨመረ ነገር ካለ እያከል የምንሰራበት ነው ማለት ነው።
እኔ አሁን 17 ተማሪዎች ሊስት አለኝ። 50 ቀን ሆኖታል ይሄ ጉዳይ። 17 ተማሪዎች ሊስት አለኝ። ከ17ቱ የ8ቱን ተማሪዎች ወላጆች አነጋግሬ ያለው ልጆቻቸው መጥፋት ከጀመሩበት ጊዜ ጀምሮ ለ50 ቀናት ያህል ድምጻቸውን እንዳልሰሙ ነግረውኛል።
አዎ እንግዲህ አሁን የ8ቱ ሰዎች ወላጆች ልክ ከአንቺ ጋር ኮሚኒኬት ያደረጉት ከእኛም ጋር ኮሚኒኬት ያደረጉ ሞር ክሊር በሆነ መረጃ ላይ ልንሄድበት እንችላለን። እንዳልኩሽ በርካታ ተማሪዎች በተለያየ መንገድ ወደ ቤተሰቦቻቸው ሲሄዱ ነበር። ገሚሱ በጋምቤላ ሄዱ፣ በአውሮፕላን ወደ ቤተሰቦቹ ይሄዳለ። ገሚሱ ደግሞ በዚህ በነቀምት አድርጎ በመኪና ወደ ቤተሰቦቹ የመጣ አለ። ሌላው ደግሞ የተመለሰም አለ። አሁን ይሄ በጣም ወሰብሰብ ያለና በተለያየ መንገድ ሊጠራ የሚፈለግ ጉዳይ ነው። እኛ አሁን የተማሪዎች ጠፉ ባለው ነገር እኛም ብቻ ሳይሆን በመንግስትም ደረጃ የሚያስጨንቅ የሚያሳስብ ጉዳይ ነው። ወላጅም ሲያመለከት በመሰረት ነው ሴንስ አድርገን እየሰራ ነው ያለ ነው። መረጃውን ካገኘንበት ታይም ጀምሮ በስፋት ስንሰራበት የቆየ ነው። የመጀመሪያውን የተለጠፉትን ኦልሬዲ በግልጽ በመንግስትም ደረጃ መረጃ ተሰጥቷል። ግን አሁን መረጃ ሰጡኝ የምታያቸው እኛም ጋር መጥተው መረጃውን ሰጡን። በዛ መረጃ ላይ ተመስርተን ለእናንተ ርቀት ባላቸው ከሚዲያም በላይ በእኛ ቀርበው ከነገቡ በሚሰጠው መረጃ ላይ ተንተርሱ ደግሞ ቀጣይ የተሻለ ስራ መስራት።
አብዛኞቹ ከገጠር አካባቢ በመሆናቸው አማራ ክልል ባህር ዳር ድረስ ሄደው ማሳወቃቸውን ለመንግስት ባለስልጣናት፣ ሁለቱ እንደውም ደምቢዶሎ ድረስ ሄደው እዛ ላለው ኮማንድ ፖስት ጭምር ማነጋገራቸውን ነግረውናል። ከዛ በተረፈ ደግሞ ማህበራዊ ሚዲያ ላይም ቅስቀሳዎች እየተደረጉ የተማሪዎቹ ፎቶም እየተለጠፉ ይታያሉና የለንም ነው መረጃው የምትሉ?
በማህበራዊ ሚዲያ የሚተላለፈው መረጃ ሁሉ ትክክል ነው ብሎ መውሰድ አይቻልም። ለምሳሌ ጠፉ ተብለው ከሚነገሩት ተማሪዎች አንዳንዶቹ በትክክል የዩኒቨርስቲ ተማሪዎች ያልሆኑ ያየነው አለ። መጀመሪያም ጠፉ ተብሎ ሲነሳ ከነበረው በትክክልም ያልሆኑ ነበሩ። ይህንን የዩኒቨርሲቲ ትምህርት ተቋማት ሚኒስትርም ወይም ከፍተኛ ትምህርት ተቋማት ሚኒስትርም በጋራ ምስል እንደመጡ ያገኘናቸዋል። በሶሻል ሚዲያ የሚተላለፈው አንዳንዴ የተለያየ ጠቀሜታ ላይሆን ሲባል የሚደረግ አለ። እኛ አሁን ከሶሻል ሚዲያው ከምንም በላይ በትክክል ልጆች ጠፍተዋል እኒህ ልጆች እውነትም ጠፍተው ነው ወይስ ወደ ቤተሰቦቻቸው ወይስ ሌላ አካል አግቷቸው ወይስ ራሳቸው ተደብቆ ወይስ ለፖለቲካ ኮንሰፕሽን ወይስ ለምንድን ነው የሚለውን ነገር በትክክል አድምጠን ልጆቹ ተገኝቶ ወደ ቤተሰቦቻቸው የሚመለሱ የመስራት ጉዳይ ነው የሚያሳስበን።
ስለማድረግ ማህበራዊ ሚዲያውን እንተወውና ጉዳዩን ግልጽ ለማድረግ አሁን በግልጽ ልጆቹ በታጣቂዎች ታግተዋል አልታገቱም?
ልጆች ጠፍተዋል የሚል የቤተሰቦች እና ቤተሰቦችን ብቻም ሳይሆን የክልሉ መንግስት እንዳመለከቱ ቤተሰቦች እንዳመለከቱ አሳውቆን በጋራም አይተን የጠፉ ልጆች መገኘት አለባቸው የሚል ስራ እየሰራ ነው። ቀደም የተመለሱ ልጆች በግልጽ ተገልጿል። አሁንም ደግሞ ያመለከቱትን ሰዎች እየፈለግን ታግተዋል፣ አልታገቱም፣ ታጣቂ ያገታቸው ሌላ ምን ሆነ? ይሄ በተጨበጠ ነገር ላይ የሚወራ እንጂ ምንም ታጣቂ በዛ አካባቢ ጸረ ሰላም ኃይል በዛ አካባቢ ስላለ በእነሱ ብቻ ታግተዋል የሚል የተጨበጠ መረጃ ሳይኖር ታጣቂ ያገቷል ብሎ መናገር የሚያስችል ነገር የለም። በዋናነት ግን ልጆቹ ዲሳፒር ሆነዋል። ሰው እነኝህ ልጆች እንዴት አግኝተን ለቤተሰቦቻቸው ወይም ለአካባቢያቸው መድረስ አለባቸው የሚለው በተለያየ መንገድ የመስራት ጉዳይ ነው።
ይህ ጠቅላይ ሚኒስትሩ ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን፣
የሀገር ውስጥ መገናኛ ብዙሀን
እንደዚሁም ደግሞ የኦሮሚያ ክልል የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱን አለምልልስ አድርገንላቸው ነበር በእኛ ሬዲዮ ጣቢያ። በታጣቂዎች በኦነግ ሸኔ ተማሪዎቹ መታገታቸውን የተወሰኑት መለቀቃቸውንና መንግስት እጅ መሆናቸውን ገልጸውልን ነበር እና አሁን እርስዎ የሚሰጡ መረጃ ደግሞ የተቃረነ ነው።
እንግዲህ አሁን እያየን ያለ ነው ልጆች መጥፋታቸውን ወይም በተለየ መንገድ የተለያየ ትርጉም ሊሰጡ ይችላል። ታግተዋል፣ ጠፍተዋል፣ ዞሮ ዞሮ ልጆቹ ከፍላጎታቸው ውጪ ተይዘዋል። በዚህ አግባብ አግኝተናል። አሁን ስለታገቱት ልጆች ነው እያወራን ያለን። ስለ ጠፉ ወይም ታገቱ ከሚባሉ ልጆች ነው እያወራን ያለን። ስለዚህ በአካባቢው ላይ ሸኔ የሚባል የታጠቀ ኃይል እንደሚንቀሳቀስ ግልጽ ነው። ይሄ ሸኔ የሚባለውን ጸረ ሰላም ኃይል ህብረተሰቡም፣ የአካባቢው ጸጥታ መዋቅርም፣ የፌዴራልም የአካባቢ ሰላም እያወቀ ስላለ እዛ ላይ የሚሰራው ስራ አለ፣ በግልጽ የሚታወቅ ማለት ነው። ስለዚህ እንደኚህ ልጆች በትክክል በእነሱ ታግቷል፣ በእነሱ ቁጥጥር ስር ውሏል የሚለው ነገር አልጠራም። ከዛ ውጪ ግን አልተወሰዱም ወይም አልጠፉም የሚል ነገር የለም። ስለዚህ አንድም በእነሱ ሊሆን ይችላል፣ አሊያም በሌላ የጸረ ሰላም ኃይል ሊሆን ይችላል፣ አሊያም በሌላ መንገድ ሊሆን ይችላል። ግን ልጆቹ አሁን ባለው መንገድ ችግር ውስጥ ናቸው የሚል ማመልከቻ ስለመጣ እየሰራንበት ያለ ነው። ይህ ማለት ከአቶ ንጉሱ ጥላሁን ከሰጡት ሀሳብ ወይም ከሌላውም አካል የሚቃረን ወይ የሚጣረግ አይደለም። የአማርኛ ልዩነት ካልሆነ በስተቀር
የሚቃረነውማ በትክክል ታግተው በመንግስት ኃይል የተወሰኑትን አስለቀቀናል፣ የተወሰኑትን ደግሞ ለማስለቀቅ እየሰራን ነው ብለዋል። ሁለቱም ያሉት ይህንን ነው። እንግዲህ ሁለቱም ድምጻቸውን በአየር ላይ በመዋል
አሁን ምን እያነሳ ያለሁት ከዚህ የተለየ ነገር አለ? የተለቀቁ ልጆች አሉ ብዬሻለሁ። የተለቀቁ ልጆች አሉ፣ አሁንም ደግሞ የጠፉ ልጆች አሉ። እነኚህን ልጆች በማፈላለግ ላይ እንገኛለን። አሁን በዛ ላይ ነው። እናንተ አሁን ከዚህ የተነሳ ከዚህ የተነሳ የሚጣረዙ ሀሳቦችን ፍለጋ ሳይሆን ፋክቱን ማግኘት ነው ያለባቸው እንጂ አራት ከአምስት መሰለኛ ጥያቄዎችን ማምጣት ምንም ፋይዳ የለውም። ግን ምንም የተለያየ ሀሳብ አይደለም እየተገለጸ ያለው እንዳረዳዳቸው ካልሆነ በስተቀር
የሚጣረሱ ሀሳቦችን መፈለግ ሳይሆን ትክክለኛ መረጃን ለሕዝብ ለማድረስ መሞከር ነው። እሺ፣ ስለዚህ መቼ ነው የደረሳችሁበትን መረጃ ለቤተሰብ የምታሳውቁት?
ይህንን በመንግስት ደረጃ የሚገለጽ ይሆናል። በእኛም ደረጃ በማናቸውም መንገድ ይገለጻል። ግን ዋናው ነገር አንቺ እንድትገነዘብ የሚፈልገው የጠቅላይ ሚኒስትሩ ጽህፈት ቤት ጨምሮ ከፍተኛ የመንግስት አካላት ጉዳዩ ለጉዳዩ ትልቅ እንደ ትልቅ ኮንሰርን ተወስዶ በስፋት እየተሰራበት ያለበት ሁኔታ ነው ያለው። በተለይ ደግሞ ጸጥታ መዋቅሩ በጥብቅ ሁኔታ እየሰራበት ነው ያለው። ስለዚህ ውጤቱን መግለጽ ይቻላል ማለት ምንም የሚጠበቅ ነገር አይኖርም።
በሌላ በኩል አሁን ማምሻውን በአማራ መገናኛ ብዙሀን ኤጀንሲ የፌስቡክ ገጽ ላይ የሰፈረው የሀገሪቱ ከፍተኛ የመንግስት የስራ ኃላፊዎች ልዑክ በደምቢዶሎ ዩኒቨርሲቲ እየመከረ መሆኑን ነው። በሰላም ሚኒስትሯ ሙፈሪያት ከሚል የተመራው የመንግስት ከፍተኛ የስራ ኃላፊዎች ቡድን ከደምቢዶሎ ዩኒቨርሲቲና ከአካባቢው ማህበረሰብ ከጸጥታ አካላትና ከሀገር ሽማግሌዎች ጋር እየተወያየ መሆኑን መረጃው ጠቁሟል።
ጽዮንን ለዘገባው አመሰግናለሁ። አድማጮች፣ ሁለተኛው የመጽሔት ርዕስ ወደ ደቡብ ክልል ይወስደናል። በደቡብ ክልል ሼካ ዞንና በአካባቢው የሚንቀሳቀስ ማንነቱ ያልታወቀ ቡድን እየፈጸመ ያለው ጥቃት ከፍተኛ የደህንነትና የህልውና አደጋ እያስከተለ ነው ሲሉ ነዋሪዎች ለአካባቢው ባለስልጣናት ገልጠዋል። ሰሞኑም በቴፒ ከተማ በንግድ ስራ ላይ የተሰማሩ የአማራ ክልል ተወላጅ የሆኑ ወንድማማቾች የዚህ ቡድን ድርጊት እንደሆነ በሚጠረጠር አሰቃቂ ሁኔታ መገደላቸውንና ቤተሰቦቻቸውና የከተማይቱ ነዋሪዎች ለአሜሪካ ድምጽ ገልጠዋል። የአዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎታል።
ሰሞኑን በቴፒ ከተማ በንግድ ስራ ተሰማሩ የአማራ ክልል ተወላጅ ወንድማማቾች በአካባቢው ጥቃት ያደረሳሉ በተባሉ ቡድን ባሰቃቂ ሁኔታ መገደላቸውን በሰቦቻቸውና የከተማው ነዋሪዎች ለቪኦኤ ተናግሯል።
ምንም ነገር ማቁ ፈርቶ ጥሮ ግሮ የሚበሉ ታናሽና ታላቅ እንግዲህ አስክሬና ተጭኖ ነው ጎጃም የገባው። በጣም እጅግ በጣም የሚደገነን ነገር
ባሰቃቂ ሁኔታ ተገደሉ የተባሉ ወንድማማቾች ታላቅ ወንድማቸው አሁን ተስፋ በመቁረጥ ስሜት ውስጥ መሆናቸውን ገልጠዋል። ማንነቱ የማይታወቅ ቡድን የሚፈጽመው ወንጀል ነው ያሉት የሟቾቹ ታላቅ ወንድም የሚደርስልን አካል አጥተናል ብሏል።
ሁለቱንም ወንድሞች ድረሱልኝ የሚሉ ቢሉ የሚደርስ አካል የለም። የጸጥታ ኃይሉ ሁሉም ነገር ጸጥ የሰያነሽ ድረሱልኝ እያለ ሁለቱንም ወንድሞች አንተ ነህ የሚየውና ጌትነት የሚየው ቲፒ ሰላም ቀበሌ ነው የሚኖሩት። አንዳንድ ጊዜ ዝም ብሎ እየተደወለ ደህና ትንሽ እንቅስቃሴ ያለውን ይጠይቃሉ። የጸጥታ ኃይሉም አይደርስም። መንግስትም ዝቅ ብሎ ሊፈተው አልቻለም። መፍትሄው ግን ማንነታቸው ያልታወቀ ማታ መጥተው 4 ሰዓት አካባቢ ላይ አርደዋቸው ሆኑ።
ጭካኔ በተሞላበት መንገድ የተገደሉ አንተነህ እንየውና ጌትነት እንየው የሚባሉ ሁለት ወንድማማቾች ከአማራ ክልል ጎጃም የውላ ከሚባል አካባቢ ወደ ቴፒ ከመጡበት ከ2002 ዓ.ም ጀምሮ ብዙ ሀብትና ንብረት ማፍራታቸውን የሚናገሩት የቤተሰብ አባል የሆኑት አቶ ሽፈራው ላቄ አስክሬናቸውን ተቀብሎ ግብአተ መሬታቸውን ፈጽሞ ሀዘን መቀመጣቸውን ተናግሯል።
አስክሬኑ ወደ እዛ የገባው ቅዳሜ ዕለት ነው፣ ወደ ቤተሰብ የሄዱት ማለት ነው። ከዛ የተገደሉት ደግሞ ሐሙስ ዕለት 4 ሰዓት ላይ እንደሆነ የተነገረን። 6 ሰዓት አስክሬኑ ተነሳ እና ወደ ትናንትና ቅዳሜ ዕለት እንደገ ወደ 7 ሰዓት አካባቢ ሄደ። ገደሏቸው የሚባለው ደግሞ ገንዘብ አምጡ ብሎ እንደሆነ ነው የተነገረለኝ።
ሌላ የከተማው ነዋሪ በከተማው ሰርክ ተመሳሳይ ወንጀሎች እንደሚፈጸሙ ተናግረው ከሳምንት በፊት ሌላ አንድ ወጣት በተመሳሳይ ሁኔታ ተገድሎ መገኘቱንም ገልጠዋል። የቴፒ ከተማ ከንቲባ አቶ ጢሞቶስ ሙሉጌታ የከተማው አስተዳደር የከተማውን ጸጥታ እየመራ ካለው ጊዜያዊ ወታደራዊ እዝ ጋር በመሆን ወንጀለኞችን ለመያዝ ክትትል እያደረገ መሆኑን
እያልኩ ያለሁት ወንጀሉ ተፈጽመዋል። ከዛ በፊት ደግሞ ተመሳሳይ የሆኑ ወንጀሎች ተፈጽመው ነበረ። ምናልባት ይህን በጣም ለየት የሚያደርገው እኛም በጣም ያዘንበት ህዝቡም ያዘንበት ወንድማማች ናቸው። ከአንድ ቤተሰብ የወጡ ናቸው። ወጣት ባለሀብት ናቸው። ሰርተው በምንም አይነት ነገር ከሌላ ነገር ጋር የማይገናኙ ልጆች ናቸው። እኛም እንደ ከተማ አስተዳደር በጣም አዝነናል። በከተማ አስተዳደሩ ብቻ የሚመራም ስላልሆነ በኮማንድ ፖስት ያለ ጉዳይ ነው። እንደ ኮማንድ ፖስትም ሪፖርት አድርገን በጋራ ገምግመን የተለየ አርኪል በቀጣይነት በዘላቂነት እንደዚህ አይነት ደውስ እንዳይፈጠሩ የጋራ እንደመዋቅርም እንደ ኮማንድ ፖስትም ትክክል እየተደረገ ነው።
በደቡብ ክልል ሸካ ዞንና በአካባቢ በተለይም በቴፒ ከተማ ሲቪሎች እንደሚገደሉና ገዳዮቻቸውም እንደማይጠየቁ ነው የአካባቢ ነዋሪዎች ለቪኦኤ የተናገሩት። ይደርስብናል ብሎ ከሚያስቡት ጥቃት የተነሳ ለደህንነታቸው ሲባል ማንነታቸው እንዳይገለጥ የጠየቁኝ እነዚህ ነዋሪዎች በከፍተኛ የደህንነትና የጸጥታ ስጋት ውስጥ መሆናቸውን ዋስትናም እንደሌላቸው ገልጠዋል።
በየጊዜው አስገድዶ መድፈር ምን ማለት ነው? ይህ መንግስት አለ ይባላል? እውነት ለመናገር 3 ቀበሌ መንግስትን እጅ ጠምዝዛ ይህንን ያክል ህዝብ በየቀኑ ይህን ያክል ሰው የሞት እየተሰቃየ ከቤቱ እንዳይወጣ መኪና እንዳይንቀሳቀስ ቢቆጠር እኮ 12 አይበልጡም ሽፍቶቹ። ድምዳሜው የለኝም። ምክንያቱም 12 ቀበሌ ናት ቀበሌዋ። እንደዚህ ችግር የምትፈጥረው 12 ቀበሌ ናት። 12 ቀበሌ ይህን ያክል አገርን የሚመራ መንግስት እንዴት ነው ዛሬ ህዝቡ እንድተሰቃይቶ በ300-400 ሺህ የሚቆጠር ህዝብ ዛሬ ከቤቱ እንዳይወጣ መኪና እንዳይንቀሳቀስ ትራንስፖርት ምን ማንኛውም ነገር ቢሮ እንዳይከፈት ህዝቡት በጣም ከፍተኛ ችግር ውስጥ ነው ያለው። እንግዲህ ያን የተፈናቀልን ሰዎችም ይኸው ሜዳ ላይ ነው ያለን።
ነዋሪዎች እንደሚሉት የቴፒ ከተማና የአካባቢው ሰላም የጠፋው በሀገሪቱ መጣ ከሚባለው ለውጥ ማግስት ለዘመናት ተዳፍነው የነበሩ የህዝብ ፍላጎቶች መፈንዳታቸውና በርካታ የመብት ጥያቄዎች ፈንቅሎ መውጣታቸውን ተከትሎ መሆኑን ነው።
ያነሳውን ጥያቄ ተገቢ መልስ ማግኘት እያለበት ተገቢ ጥያቄ እንደሆነ ደግሞ የክልሉ የደኢህዴን ሊቀመንበር ራሱ መጣ በቦታው ላይ አይታ ህዝብን ሲጠይቅ ህዝብ የራሳችን ጥያቄ ነው ብሎ ያመነበት ነው። ጥያቄው ህገ መንግስታዊ ጥያቄ ነው። ህገ መንግስታዊ መልስ ይሰጣል። የህዝብን አንድነት ጠብቁ ተብሎ በየደረጃው የተላኩ ሰዎች ተመልሶ ነበሩ። እነዚህ ሰዎች ሂዶ አቤቱታን ያቀረቡ ሰዎች እንኳን እንዴት እናንተ ትሄዳላችሁ ተብሎ ዛሬ ታፍነው በየቦታው ታስሮ ነው ያሉ። ሰውም እየተገደለ ነው ያለ። ከተማውም እንዳልሆነ ነው ዛሬ ተዘጋግቶ ነው ያለ። ዛሬ ትምህርት ቤት አሁን ዝግ ነው። ትምህርት ቤት ተዘግቶ ነው ያለ። ተማሪ አይማርም። መንግስት መስሪያ ቤት እንደዚህ ነው።
ከወራት በፊት መረጋጋቱ ተነግሮ የነበረው የቴፒ ከተማ ቀውስ ዳግም አገርሽቶ የብዙዎችን ህይወት የቀጠፈ ሲሆን ዜጎች የተረጋጋ ኑሮ መምራት አለመቻላቸውም ተናግሯል። ከተመዘገበው ሞት፣ የአካል ጉዳትና የንብረት ውድመት በተጨማሪ ከዚህ በፊት ተፈናቅለው ከቀያቸውና ከቤታቸው ውጭ የሚገኙ የተፈናቀሉ ዜጎች አሁንም በችግር ውስጥ ናቸው ነው የተባለው። ከበዓለ ጥምቀት ማግስት ጀምሮ ወትሮም ደፍርሶ ሰነበተው የቴፒ ከተማ አሁንም መደበኛ እንቅስቃሴው ተገድቧል። በደቡብ ክልል የጸጥታው ዘርፍ በጊዜያዊ ወታደራዊ እዝ እንዲመራ ከታወጀ ወራትን ያስቆጠረ ቢሆንም እንደነ ቴፒ ያሉ አንዳንድ ቦታዎች ግን አሁንም ሰላም አለመመለሱና ዜጎች ላይ ጥቃት የደረሰ መሆኑ ተደጋግሞ ይደመጣል። የክልሉን ሰላምና ጸጥታ ቢሮ ሀሳብ ለማካተት ጥረት ብናደርግም አልተሳካልንም። ሳገኛቸው የሚመለስበት ይሆናል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው አመሰግናለሁ። ተከታዩ ደግሞ ወደ ኦሮሚያ ክልል ይወስደናል። በሆሮ ጉድሩ ወለጋ ሻምቡ ከተማ ውስጥ ቁጥራቸው እስካሁን ይፋ ያልተደረገ የኦሮሞ ነጻነት ግንባር አባላት ታሰሩ ሲሉ የቤተሰብ አባላቱ ይናገራሉ። የሻምቡ ከተማ ፖሊስ በጫካ የሚገኙ ሸማቂዎች ጋር ግንኙነት አላቸው ብለን የጠረጠርናቸውን ነው ያሰርነው ይላል። በሌላ ተያያዥ ዜና በምዕራብ ሸዋ ግንደብረት ወረዳ የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ አባላት ናቸው የተባሉ 24 ሰዎች መታሰራቸውን የፓርቲው የወጣቶች ሊግ ኃላፊ አመልክተዋል። የወረዳው ፖሊስ በበኩሉ በሽፍትነት ለተሰማሩ ድጋፍ የሚሰጡና ስንቅ የሚያቀብሉ ሰዎችን ነው ያሰርነው ይላል። ናኮር መልካ ተጨማሪ ዝርዝር አለው።
በሆሮ ጉድሩ ወለጋ ሻምቡ ከተማ የኦሮሞ ነጻነት ግንባር ኦነግ አባላትና ደጋፊዎች ከትናንት በስቲያ ታሰሩ ሲሉ እኩለ ሌሊት ላይ ሴት ልጃቸው እንደታሰረችባቸው የሚናገሩት ወይዘሮ አስካላ አብዲ እንዲህ ይገልጻሉ።
ከሌሊቱ አስር ሰዓት ላይ መጥተው ነው የያዟት። ለምን እንደያዟት አላውቅም። በዛ ውድቅት ሌሊት ከመደንገጥ የተነሳ የሆነ ነገር የምሆን መስሎኝ ነበር። ፈጣሪ አዋቂ ነው፣ ሁሉንም አሳለፈው። አሁን እንግዲህ የስድስት ወር ህፃን ልጇን ታቅፌ ነው ያለሁት። ጫልቱ ደግሞ በከተማው ፖሊስ ጣቢያ ነው የምትገኘው።
ከልጃቸው በተጨማሪ በቁጥር ያለዩቸው የኦነግ አባላትና ደጋፊዎች እንዲሁም ወጣቶች ትናንትና ዛሬ ታስረዋል ይላሉ ወይዘሮ አስካለ። የሻምቡ ከተማ ፖሊስ መምሪያ ኃላፊ ዋና ሳጅን ሀብታሙ አጂሉ የታሰሩ ሰዎች በጫካ ውስጥ ካሉ ሸማቂዎች ጋር ግንኙነት አላቸው ተብለው የተጠረጠሩ ናቸው ሲሉ ገልጸዋል።
አሁን ትክክል ነው፣ ጫልቱ ከኛ ጋር ናት። የሚጣራ ጉዳይ ተጣርቶ ንጹህ ከሆነች ትለቀቃለች። በተጠረጠረችበት ጥፋተኛ ከሆነች ደግሞ ልትቆይ ትችላለች። ተጠርጥራ የተያዘችበት በጫካ ከሚንቀሳቀሰው የሸኔ ሸማቂዎች እንቅስቃሴ ጋር ተያይዞ ነው። ባለቤቷ ጫካ ስላለ ከነሱ ጋር ግንኙነት አላት የሚል ጥርጣሬ አለን። ከዛሬና ከነገ አንድ ውሳኔ ላይ እንደርሳለን።
በተመሳሳይ ሁኔታ በምዕራብ ሸዋ ጊንደበረት ወረዳ ባለፉት ሁለት ሳምንታት በመንግስት ታጣቂዎች ከታሰሩ 31 የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አባላት መካከል ሰባቱ ተለቀው 24ቱ አሁንም እንደታሰሩ ናቸው ሲሉ ታስረው ከአንድ ሳምንት በኋላ እንደተለቀቁ የሚናገሩት አቶ ደክሲሳ ቶሌራ ተናግረዋል። የወረዳው ጸጥታ አስከባሪዎች ሽፍቶችን ትደግፋላችሁ ብለው ቢያስሩኝም እኔ የማውቀው ሽፍታ የለም፣ የታሰርኩት በተፎካካሪ ፓርቲ አባል በመሆኔ ብቻ ነው ብለዋል። አቶ ደክሲሳ የኦፌኮ ወጣቶች ሊግ ኃላፊ አቶ ደስታ ዲንቃ ለ2012 ምርጫ ዝግጅት በምናደርግበት ወቅት አባሎቻችንንና ደጋፊዎቻችንን ማሰሩ አግባብነት የለውም ብለዋል። ኦፌኮን ለማዳከም የሚደረግ ጥረትም ነው ሲሉ ተናግረዋል። የጊንደበረት ወረዳ ፖሊስ አዛዥ ኢንስፔክተር ታሪኩ ይረና ስለታሰሩ ሰዎች ተጠይቀው መልስ ሰጥተዋል።
ይህ ችግር የመነጨው የኦፌኮ ትግል እንዳይጠናከር ለማድረግ ካለው ፍላጎት ነው። መሰል ድርጊቶች በ2007 ዓ.ም ተፈጽመዋል። ህዝቡ ሁሉንም ያውቃል። እንዴት መንቀሳቀስ እንዳለበት፣ በምርጫ ወቅትም ምን ማድረግ እንዳለበት ያውቃል። የሽፍትነት ጠባይም የለበትም። ስለዚህ ህዝቡ ያለውን ጥንካሬ፣ በራስ መተማመንና ለስርዓት መገዛት ሰብሮ በዚህ ቦታም ችግር ለመፍጠር የታሰበ ይመስለኛል።
የወረዳው አስተዳዳሪ አቶ ተስፋ በዳኔ በበኩላቸው የኦፌኮ አባላትም ሆኑ ደጋፊዎች ስለመታሰራቸው እንደማያውቁ ገልጸው አስተዳደራቸው ከወረዳው ኦፌኮ አመራሮች ጋር በመቀራረብ ምርጫ 2012 ሰላማዊና ስኬታማ የሚሆንበትን ሁኔታና ስለ ሰላምም እየተወያየን ነበር ብለዋል። አመራሮቹ ከእርሳቸው ጋር ቢመክሩ የተሻለ እንደሚሆን አስታውቀዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮር መልካን ለዘገባው አመሰግናለሁ። ወደ ምስራቅ ኢትዮጵያ እንሻገር። የድሬዳዋ አስተዳደር የኮሮና ቫይረስን ለመከላከል ዝግጅት ማድረጉን ይፋ አደረገ። በቻይና የተገኘውና ወደ ሌሎች 13 አገሮች የተስፋፋው የኮሮና ቫይረስ ወደ አገራችን እንዳይገባ አስፈላጊውን ጥበቃ ወይም ጥረት ለማድረግ አገር አቀፍ ቅድመ ዝግጅት እየተደረገ ነው ይላል የድሬዳዋ አስተዳደር ጤና ጥበቃ ቢሮን መግለጫ። የተከታተለው አዲስ ቸኮል ተከታዩን አድርሶናል።
በቅርቡ የዓለም አቀፍ መገናኛ ብዙሃንን ትኩረት የሳበውና ምንጩ ከቻይና የሆነው የኮሮና ቫይረስ ወደ ኢትዮጵያ እንዳይገባ የድሬዳዋ አስተዳደር የበኩሉን ዝግጅት ማድረጉን አስታውቋል። የድሬዳዋ ጤና ቢሮ ተጠባባቂ ኃላፊ አቶ ፊላ አህመድ እንዲህ ይላሉ።
ይህ በሽታ ዓለም አቀፍ እንደመሆኑ ወደ ሀገራችን ሊዛመት ይችላል የሚል ስጋት አለን። ኢትዮጵያ የዓለምና የአፍሪካ የምትገናኝበት ትልቁ አቪዬሽን የኛ ነው። ኢትዮጵያን ኤርላይንስ ወደ ቻይና ግዛት በቀን ከ30 በላይ በረራዎች ያደርጋሉ። በዩዋን ከተማም የኢትዮጵያ ለተቴሩ ራሱ ከ300 በላይ የኢትዮጵያ ዜግነት ያላቸው ነዋሪዎች አሉ። እስካሁን ከኤምባሲው ጋር በደንብ እየሰራ ያለበት አግባብ ነው ያለው። እስካሁን አንድም ኢትዮጵያዊ በዚህ በሽታ እንዳልተያዘ ሪፖርት አለን። በተለየ እንደ ሀገር አቀፍ ጤና ጥበቃ ሚኒስቴር ቲም ዋቅሮ እና ከኢትዮጵያ ፓብሊክ ሄልዝ ኢንስቲትዩሽን ጋር በመሆን የቅድመ በሽታ መከላከል ስራዎችን እየሰራ ይገኛል። ጤና ቢሮ ቲም አዋቅሮ ይህንን በሽታ የቅድመ መከላከል ስራ እንዲሰሩ ቲም አዋቅሮ በቢሮ ደረጃ እየሰራንበት ያለው አግባብ አለ።
ድሬዳዋ ላይ በምን መልኩ የመከላከል ስራውን ለመስራት እንደተዘጋጁ አቶ ፊላ የሚሉት አላቸው።
ምርመራ አለ፣ የኳራንቲን ኤሪያም አለ፣ ቤቶቹም አለ፣ ባለሙያዎቹም አሉ፣ ልዩ መጠበቂያ ቦታዎች አሉ፣ የተዘጋጁ ለእነዚህ አይነት ጊዜ የተዘጋጁ ቦታዎች አሉ፣ ባለሙያዎቹም አሉ። ባለሙያቸው ከሁለት መንገድ ነው ያለው። አንዱ ከኢትዮጵያን ፓብሊክ ሄልዝ ኢንስቲትዩት ተመደቡ፣ እዚህ የሚኖሩ ድሬዳዋ ላይ ያሉ እንደዚህ አይነት የሚከታተሉ ሁለት ባለሙያዎች አሉ። ከቢሮም ተጨማሪ የምንመድበው ባለሙያ እዛ ይሆናል። 24 ሰዓት እዛ ይሆናሉ። ፍላይት ባለበት ሙሉ እዛ ይሆናሉ። የሚያዩት ከጅቡቲ ይመጣ ብቻ አይደለም። ኢሚግሬሽን ከዚህ ጋር በመሆን የውጭ ዜጋ ሆኖ አዲስ አበባ አርፎ ከአዲስ አበባ የሚመጣም ኢትዮጵያዊ ሆኖ ከሌላ ሀገር የሚመጣም የመመርመር ግዴታ ስላለበት ሁሉንም ስለሆነ 24 ሰዓት እዛ ኤርፖርት ይሆናሉ። በዚህ አግባብ ነው የሚሄደው። ሁለተኛው ባቡር ላይ ነው። ባቡር ጣቢያ ድሮ የተዘጋጀ ቦታ የለም። አሁን ቦታ አዘጋጅተናል። ባለሙያም ተልኳል። እዛም ቅድመ ምርመራ አስፈላጊ ግብዓቶች ተሞልቶላቸዋል።
ዝግጅቱ በድሬዳዋ ብቻ ሳይሆን ሀገር አቀፍ መልክ የያዘ ነው ያሉት አቶ ፊላ ከህብረተሰብ ጤና አስተዳደር ጋር በመተባበር አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ምርመራው መጀመሩንም አክለው ገልጸዋል።
እንደ ሀገር አቀፍ ጤና ጥበቃ ሚኒስቴር ስራ ጀምሯል። ከጤና ጥበቃ ሚኒስቴር ጋር በመሆን ጀምሯል። ወዲህ ስራው ቦሌ ላይ ምርመራው ተጀምሯል። ግንዛቤ ማስጨበጫ ትሬኒንጎችም ተጀምሯል። ህዝብ ሞባላይዜሽንም ተጀምሯል። በሀገር አቀፍ ነው። ለእኛም ጀምሩ የሚል ደብዳቤ ኦፊሻል በሆነ ደብዳቤ ያሳውቀናል። ለሁሉም ክልል ድሬዳዋ ብቻ ሳይሆን ለሁሉም ክልል እና ለከተሞች አስተዳደር ከክልልም ውጪ የከተማ አስተዳደሮች እና አዳማ እና ድሬዳዋ ትልቅ ከተሞች ስለሆኑ ጫፍጫፍ ላይ ያሉ ከተሞችን እንደ ነጌሌ፣ ሞያሌ፣ ወደ ሱዳን ሜጃ፣ መተማ ለሁሉም ደርሷል በሀገር አቀፍ። እኛም ለዛ ነው ከነሱ በኋላ ተነስተን በድሬዳዋ ይህንን ስራ የጀመርነው።
አቶ ፊላ ኮሮና ቫይረስን በተመለከተ ህብረተሰቡ ማወቅ አለበት የሚሉት ሶስት ነጥቦችን ያነሳሉ።
ህብረተሰቡ ሶስት ነገር ማወቅ አለበት። ኮሮና ቫይረስ እንደ ኖርማል ሌሎች ቫይረስ በቫይረስ የሚተላለፉ በሽታ ናቸው። ኮሮና ቫይረስ የሚባል 7 ስትሬን ያለው በዛ የሚተላለፍ ነው። ሁለተኛ የበሽታ ምልክትስ ምንድን ነው የሚለው ህብረተሰቡ ማወቅ አለበት። ምልክቶቹ ጀስት እንደ ኮመን ኮልድ ኦር ጉንፋን የምንለው እንደ ጉንፋን ነው። በሲጀምር ማሳለል አለው፣ ትኩሳት አለው። ከዛ እንደ ሳምባ ምች ኒሞኒያ ትኩሳቱ የበረታ ይሄዳል። ከዛ በኋላ ወደ ሳምባችን ይሄዳል። ሌላ ነገር ደግሞ ኒሞኒያ ራሱ ያስከትላል እና ብሮንካይተስን ያስከትላል። ይሄ ራሱ ከባክቴሪያው ጋር ትንሽ ልዩነቱ በጣም ቶሎ ብሎ ነው የሚሄደው። አሁን ለምሳሌ አንድ ሰው በኒሞኒያ ከተያዘ ካልታከመ ለሶስት ሳምንት ወር ከዛ በላይ ካልታከመ ነው ወደ ቲቢ የሚሄደው። ይሄ ግን በሁለት ቀን በሶስት ቀን ውስጥ መተንፈሻ አካላችን ጎድቶ ሰው መተንፈሽ እንዳይችል የሚያደርግ ነው። ሶስተኛ ህብረተሰቡ ማወቅ ያለበት በምን ነው የሚተላለፉ መተላለፊያ መንገዶች ምንድን ነው የሚለው ነው። መተላለፊያ መንገዶቹ በንክኪ ነው። የመጀመሪያ በንክኪ ሰላምታ፣ ግብረ ስጋ ግንኙነት በንክኪ ነው የሚተላለፈው። በንክኪ ሰው ሲያስል፣ ለምሳሌ በሽታ የያዘው ሰው ያስላል። ሲያስል የሳለው ፈሳሹ ወይ ትንፋሽም ወደ ውስጥ ስንገባ ነው። ሌላው ደግሞ በምግብ ለምሳሌ በዚህ በሽታ የተያዘ ግመል ይሁን ፍየል ይሁን አሳማ ይሁን ላሞች ይሁን ያንን ስጋ ሲመገቡ የመተላለፍ መንገዱ ሀይ ነው። ሌላ ደግሞ በአትክልት የተመረዘ አትክልት ካለ አሁን አብዛኛው ጊዜ ቻይና ላይ የመጀመሪያ ረሱ የታየው በዚህ መንገድ ነው። የፉድ ማርኬት ላይ ነው የተገኘው። ህብረተሰቡ ይህንን ሶስት ነገር ማወቅ አለበት።
በሀገራችን እንስሳትና እጽዋት የበሽታው መንስኤ አይደለም ያሉት አቶ ፊላ፣ ሆኖም በሽታው አንዴ ወደ ሀገራችን ከገባ ወደ እንስሳትና እጽዋትም ሊተላለፍ ይችላል ብለዋል። በበሽታው የተያዘ ሰው በአስቸኳይ ወደ ህክምና
ክብራትና ክብራን አድማጮች አዲስ ቸኮልና መሰግናለሁ ለዘገባው። የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በሃዱ ራዲዮ ኤፍኤም 94.3 በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጃችሁ አሉላ ከበደ ነኝ። ወደ ሁለተኛው አጋማሽ ስርጭት ነው የምንዘልቀው። ቀዳሚው ስፖርት ነው። ዛሬ ስፖርት ታዲያ ሁለት የተለያዩ ዘገባዎችን ይዟል። ስፖርት ሁለት የተለያዩ ዘገባዎችን የያዘው ቀዳሚው ወዲህ ወደ ዩናይት ስቴትስ የሚያመጣን ይሆናል። አሳዛኝ የስፖርት ዜና ነው። የዩናይት ስቴትስን ብሔራዊ ቅርጫት ኳስ ቡድን ለሁለት ኦሎምፒክ ድሎች ያበቃው ስመገናናው ኮከብ ተጫዋች ኮቢ ብራያንት በትላንትናው ዕለት በሄሊኮፕተር መከስከስ አደጋ ከዚህ ዓለም በሞት ተለይቷል። 5 የብሔራዊ ቅርጫት ኳስ ማኅበር ሻምፒዮናዎችን ባለድል የሆነው ኮቢ ብራያንት ሕልፈትና ሕይወቱን የተመለከተ አጭር ዘገባ አለን። ሀብታሙ ስዩም እንዲያቀናብሮታል።
በአሜሪካ የቅርጫት ኳስ ታሪክ ውስጥ ከገናናዎቹ መካከል አንዱ የሆነው ኮቢ ቤን ብራያንት ከ13 ዓመት ልጁ ጄና ብራያንት ጋር ትናንት ካሊፎርኒያ ውስጥ በደረሰ የሄሊኮፕተር አደጋ መሞታቸው ተሰምተዋል። ሁለቱም የታዳጊዎችን የቅርጫት ኳስ ጨዋታ ለመታደም እያቀኑ በነበረበት ሰዓት ነው አደጋው የደረሰባቸው። የሎስ አንጀለስ ከተማ የፖሊስ አለቃ አሌክስ ቬላኒዩቫ የተረፈ ሰው የለም። በአሁኑ ጊዜ እናንተም እንደምታውቁት ሄሊኮፕተሩ የተከሰከሰበት ስፍራ በቀላሉ የሚዘልቁት ባለመሆኑ አስቸጋሪ ሁኔታ ውስጥ ወድቀናል። እንደሚመስለኝ አደጋው ወደ ደረሰበት ስፍራና ወደ መኖሪያ ሰፈሮች ካቀኑ ሐዘንተኞች ጋርም እየተገጣጠምን ነው። ደግመን ማሳሰብ ያለብን ይመስለኛል። ከቀድሞ ደራሽ አካላትና መርማሪዎች በስተቀር ስፍራው ለማንኛውም ሰው የተከለከለ ነው ያሉት። ገና የሁለተኛ ደረጃ ትምህርት ቤት ተማሪ እያለ በቀጥታ በአሜሪካ ብሔራዊ የቅርጫት ኳስ ማኅበር ውድድሮች የገባው ኮቢ ብራያንት ለ20 ዓመታት የሎስ አንጀለስ ሌከርስ ቡድን ቀንደኛ ነጥብ አስቆጣሪ ሆኖ ተጫውተዋል። በአሜሪካ ብሔራዊ ቅርጫት ኳስ ማኅበር ታሪክ በ34 ዓመቱ 30,000 ነጥቦችን ማስመዝገብ የቻለ የመጀመሪያው ሰውም ነው። 5 የአሜሪካ ቅርጫት ኳስ ማኅበር ቻምፒዮንሺፕ ድሎችንም አስመዝግበዋል። የ2008 እንደ ኤሮፓያን አቆጣጠር እጅግ ዋጋው የላቀ ተጫዋች ማዕረግንም ወስደዋል። በቤጂንግና ለንደን ኦሎምፒኮች ሀገሩን ለወርቅ ሜዳሊያ አብቅተዋል። ወጣቶች ስፖርትና ትምህርትን አቀናጅተው ለትልቅ ደረጃ በሚያደርሷቸው በጎ መርሃ ግብሮች ውስጥ ያለው ተሳትፎም አይዘነጋም። መንፈሰ ጠንካራነት የተሞላባቸው ንግግሮችም አይዘነጉም። ዝግጁ ሁኜ ነው የተወለድኩት። የኮቢ ብራያንት ሞት የቀሰቀሰው የሐዘን ድባብ መላው የማኅበራዊ መገናኛዎችን ተቆጣጥረዋል። ታላላቅ የስፖርቱና የፖለቲካው ዓለም ሰዎች ሐዘናቸውን እየገለጹ ነው። በአሜሪካ ቅርጫት ኳስ ታሪክ ከፍተኛ ነጥብ ያስመዘግበው ካሪም አብዱል ጀባር ከአትሌቲክስ በላይ የነበረ ሰው ሲል ገልጾታል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የኮቢን የሞት ዜና መጥፎ ዜና ሲሉ ገልጸውታል። ኮቢ ብራያንት እውነትም ከምንጊዜም ገናና የቅርጫት ኳስ ተጫዋቾች አንዱ ከመሆኑ ባሻገር የሕይወት መንገዱንም ገና እየጀመረ ነበር ሲሉም አክለዋል። የሴት ልጁ ጄና ብራያንት ሕልፈትም ሁኔታውን እጅግ የከፋ እንደሚያደርገው በትዊተር ገጻቸው ላይ ጽፈዋል። የቀድሞው የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ፣ የቀድሞው አጋሩ ሻኪል ኦኒል፣ የጎልፍ ዓለም ንጉሥ ታይገር ውድስ ሁሉም መሪር ሐዘናቸውን ገልጸዋል። በሺዎች የሚቆጠሩ በሎስ አንጀለስ በሚገኘው ስቴፕልስ የስፖርትና መዝናኛ ማዕከል ተገኝተው ሐዘናቸውን እየገለጹ ነው። ፊሊፕ ጎርደን የሎስ አንጀለስ ነዋሪ ነው። ከድንጋጤም በላይ ተሰምቶኛል። የከፋ የባዶነት ስሜት ይሰማኛል። ለማመን አልቻልኩም። እውነትም አይመስልም። ህልም እንደሆነ ሁሉ ይሰማኛል ነው ያለው። ኮቢ ብራያንት በአሳዛኝ ሁኔታ በካላባሳስ ካሊፎርኒያ ሕይወቱ ትናንት ሲያልፍ ገና የ41 ዓመት ጎልማሳ ነበር።
ሀብታሙ ስዩምን ለግሩም ዝግጅቱ አመሰግናለሁ። አድማጮች፣ ከስፖርት ዜናዎች አልወጣንም። ለመደበኛው ሳምንታዊ የስፖርት ቅንብር ግርማቸው ከበደ ከአዲስ አበባ።
ሰላም እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት ለኢትዮጵያ ፕሪሚየር ሊግ 10ኛ ሳምንት ጨዋታዎች፣ 37ኛው የጃን ሜዳ ዓለም አቀፍ የሀገር አቋራጭ ሩጫ ውድድር፣ የኮሮና ቫይረስ በቻይና የስፖርት ክንውኖች ላይ ተጽዕኖ መፍጠሩ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። በኢትዮጵያ ፕሪሚየር ሊግ መሪው መቀለ 70 እንደርታ ሲሸነፍ፣ ከተከላካይነት ወደ አጥቂነት የተቀየረው ሙጂብ ቃሲም ጎል ማምረቱን ቀጥሏል። የ10ኛ ሳምንት የሊጉ ጨዋታዎች ቅዳሜና እሁድ ሲደረጉ ወላይታ ድቻ መቀለን አሸንፏል። ያለፈው የውድድር ዘመን የሊጉ ከፍተኛ ጎል አስቆጣሪ የሆነውና ዘንድሮም ለቡድኑ 6 ኳሶችን ከመረብ ላይ ያሳረፈውን አማኑኤል ገብረ ሚካኤልን በጉዳት መጠቀም ያልቻለው መቀለ ሶዶ ላይ 1-0 ተረቷል። የውጤት መዋዠቅ ለሚታይበት ድቻ ያሸናፊነቱን ጎል ያገባው ቸርነት ጉክሳ ነው። መቀለ ቢሸነፍም አሁንም የሊጉ መሪነቱን ቀጥሏል። ጎንደር ላይ ሲዳማ ቡናን የገጠመው ፋሲል ከነማ በሙጂብ ጎል 1-0 አሸንፏል። ሙጂብ በውድድር ዘመኑ በሊጉ ያስቆጠራቸውን ጎሎች 10 አድርሷል። ይህም በየጨዋታው በአማካይ አንድ ኳስ መረብ ላይ ያሳርፋል ማለት ነው። ሶስተኛ ደረጃ ላይ የነበረው ስሁል ሽረ በሜዳው ከጅማ አባጅፋር ጋር አቻ መለያየቱን ተከትሎ ወደ አራተኝነት ዝቅ ብሏል። የሶስተኝነት ቦታውን በሃይደር ሸረፋ ብቸኛ ጎል ባህር ዳር ከተማን ያሸነፈው ቅዱስ ጊዮርጊስ ተረክቦታል። በውድድር ዘመኑ መጀመሪያ ላይ ሊጉን ሲመራ የነበረው ወልዋሎ አዲግራት ዩኒቨርሲቲ በሜዳው ከኢትዮጵያ ቡና ጋር 1-1 ተለያይቷል። ወልዋሎ ካለፉት 7 የሊጉ ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው። በሌሎች ጨዋታዎች ሰበታ ከተማ ሐዋሳ ከተማን 2-1፣ ወልቂጤ ከተማ ድሬዳዋ ከተማን 1-0፣ አዳማ ከተማ ሀዲያ ሆሳዕናን 2-0 አሸንፈዋል። 37ኛው የጃን ሜዳ ዓለም አቀፍ የሀገር አቋራጭ ሩጫ ውድድር በሪሁ አረጋዊ በአሸናፊነቱ ቀጥሎበታል። በዓመታዊው የጃን ሜዳ ሀገር አቋራጭ ውድድር ከ230 በላይ አትሌቶች በተፎካከሩበት በ8 ኪሎ ሜትር ወጣት ወንዶች ውድድር የሱር ኮንስትራክሽኑ በሪሁ አሸንፏል። በሪሁ በ29 ደቂቃ 39 ሰከንድ በመግባት ነው ያሸነፈው። በሪሁ ከሁለት ዓመት በፊት በዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ላይ በ10,000 ሜትር የብር ሜዳሊያ ካሸነፈ በኋላ በጉዳት ከውድድሮች ርቆ ቆይቷል። ባለፈው ዳር ከጉዳት ተመልሶ ባደረገው የታላቁ ሩጫ በኢትዮጵያ የ10 ኪሎ ሜትር ዓለም አቀፍ የጎዳና ላይ ውድድር አሸናፊ በመሆን የ100,000 ብር ሽልማት አግኝቷል። አሁን ደግሞ ውድድሩን ከመጀመሪያው ዙር ጀምሮ በመራበት የሀገር አቋራጭ የወጣቶች የ8 ኪሎ ሜትር ውድድር ባለድል ሆኗል። የአማራ ክልሎቹ በረከት ዘለቀና አዲስ ይሁኔ ሁለተኛና ሶስተኛ ሆነዋል። በወጣት ሴቶች 6 ኪሎ ሜትር ውድድር የኦሮሚያ ክልሏ በቀለች ተክሎ አሸንፋለች። መላክናት ውዱና አሚናት አህመድ ሁለተኛና ሶስተኛ ወጥተዋል። በአዋቂ ሴቶች የ10 ኪሎ ሜትር ውድድር ጽጌ ገብረ ሰላማ ከትግራይ ፖሊስ በአንደኛነት ስታጠናቅቅ ፎቴን ተስፋዬ እና ሹሬ ደምሴ ተከትለዋት ገብተዋል። በአዋቂ ወንዶች የ10 ኪሎ ሜትር ውድድር ደግሞ አስረስ ጌታሁንንና ዲዳ ለማን ያስከተለው የአማራ ክልሉ ንብረት መላክ አሸንፏል። በድብልቅ ዱላ ቅብብል ደግሞ ኦሮሚያ ክልል ባለድል ሆኗል። ከአትሌቲክስ ፌዴሬሽን ጉዳዮች ሳንወጣ የኢትዮጵያ አትሌቲክስ ፌዴሬሽን የቴክኒክ ዳይሬክተር ሆነው ሲያገለግሉ የቆዩት ዱቤ ጅሎ የኢፌዴሪ ስፖርት ኮሚሽን ምክትል ኮሚሽነር ሆኖ መሾማቸው ተሰምቷል። አቶ ዱቤ በፌዴሬሽኑ ከአትሌቶች ተወካይነት እስከ የቴክኒክ ዳይሬክተርነት ለ20 ዓመታት አገልግለዋል። በአውሮፓውያን አቆጣጠር በ2019 ደግሞ ለሩጫ ለበርካታ ዓመታት በጎ አስተዋጽኦ ላበረከቱ ግለሰቦች በዓለም አትሌቲክስ የሚሰጠውን የቬትራን ፒን ሽልማት ተቀብለዋል። በቻይና የሚደረገው የዓለም የቤት ውስጥ የአትሌቲክስ ሻምፒዮና በኮሮና ቫይረስ ምክንያት ወደ ሌላ ሀገር ሊዘዋወር ይችላል ተብሏል። ይህ ዘገባ እስከተጠናከረበት ጊዜ ድረስ 81 በቫይረሱ የተያዙ ሰዎች ሕይወታቸው አልፏል። የተለያዩ ስፖርቶች አስተዳዳሪዎችም በቻይና የሚደረጉ ውድድሮቻቸውን እየሰረዙ ነው። በቫይረሱ በርካታ ሰዎች ከተያዙባት ውሃን ከተማ በ600 ኪሎ ሜትር ርቀት ላይ በምትገኘው ሃንግዙ ከሁለት ሳምንት በኋላ ሊደረግ የነበረው የእስያ የቤት ውስጥ አትሌቲክስ ውድድር በእስያ አትሌቲክስ ማህበር ተሰርዟል። የእስያ እግር ኳስ ኮንፌዴሬሽን ደግሞ የቶኪዮ ኦሊምፒክ የሴቶች እግር ኳስ ማጣሪያን መጀመሪያ ከውሃን ወደ ሌላኛው የቻይና ከተማ ናንጂንግ ቢያዘዋውርም አሁን ግን በአውስትራሊያ እንዲካሄድ ወስኗል። ሲድኒ በቀጣዩ ሳምንት የሚደረገውን የቻይና፣ ቬትናም፣ ታይዋንና አውስትራሊያ ጨዋታን ታስተናግዳለች። የዛሬ የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
መልካም ምሽት ላንተም ግርማቸው። ለስፖርት ዝግጅትህ እናመሰግናለን። አድማጮች፣ አሁን በቀጥታ ወደ ተከታዩ ቃለ ምልልስ ነው የምንወስዳችሁ። በቅርቡ ከኢትዮጵያ ንግድና ኢንዱስትሪ ሚኒስትርነት ኃላፊነታቸው የተነሱት የህወሓት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ከስልጣን የተነሳሁት ህወሓት ከብልጽግና ፓርቲ ጋር አልቀላቀል በማለቱ በተወሰደ እርምጃ ነው ይላሉ። ባለፈው ሳምንት የአሜሪካ ድምጽ ያነጋገራቸው የብልጽግና ፓርቲ ቃል አቀባይ አቶ አወሉ አብዲ በበኩላቸው ሚኒስትሯ ከስልጣናቸው የተነሱት በስራ አፈጻጸም ጉድለት፣ ሆን ተብሎ ህዝባዊ አገልግሎቶችን በማደናቀፍና እንዲሁም ባሳዩት የስራ ድክመት ነው ይላሉ። ወይዘሮ ፈትለወርቅ አባባሉ ከሀቅ የራቀ ነው። ጠቅላይ ሚኒስትሩም ይሁኑ በካቢኔው እንዲሁም በሌላ በፓርላማ ይህን የመሰለ ግምገማ ቀርቦ አያውቅም ሲሉ ይሟገታሉ። ብልጽግና ፓርቲ ትክክለኛ ምክንያት ለመሸፋፈን ያለው ነው ሲሉም ይወነጅላሉ። የትግርኛ ክፍል ባልደረባችን ገብረ ገብረመድን በዚህና በህወሓትና በፌዴራል መንግስቱ መካከል
የሚኒስትርነት ስልጣንዎ ከኃላፊነትዎ በምን ምክንያት ነው የተነሱት?
እንግዲህ የደረሰኝ ደብዳቤ እስካሁን ድረስ ላደረግኩትን አስተዋጽኦ በማመስገን ከዚህ ቀን ጀምሮ ከኃላፊነትዎን ተነስተዋል የሚል ነው። ከዛ በላይ ምንም ዝርዝር ነገር የለውም። ነገር ግን የሚገባኝ ነገር አለ። ያው በህወሓትና በብልጽግና ፓርቲ መካከል የተፈጠረ ልዩነት አለ። ህወሓት የብልጽግና ፓርቲ አባል መሆን እንደማይችል በግልጽ አስቀምጧል። ከዚህ ጋር የተያዘ ነው የሚል እምነት ነው ያለው።
ቃለ ምልልስ ያደረጉት የብልጽግና ፓርቲ ቃል አቀባይ አቶ አወሉ አብዲ ከዛ ከኃላፊነቱ የተነሱት ስራዎችን በአግባቡ ባለመፈጸም በስራ እንቅፋት በመፍጠር ከስራ ከኃላፊነቱ የተነሱ የሚል መግለጫ ሰጥቷል ለቪኦኤ እና ለዚህ ያሉት መልስ
የተባሉት ቃል አቀባይ አላቃቸውም። በስራ ምንም አይነት ግንኙነት አልነበረ ምንም እና ስለ ስራ አፈጣጠሜን በተመለከተ እሳቸው የሚያውቁበት ምክንያት ሊገባኝ አልቻለም። ሊያውቁም አይችሉም። ስለ ስራ ሁኔታ የሚያውቁት ራሳቸው ጠቅላይ ሚኒስትሩና በካቢኔ ነው። እንዲሁም የተወካዮች ምክር ቤት ሪፖርታችን ስለምናቀርብ በተወካዮች ምክር ቤት የስራ አፈጻጸማችን ሪፖርት ይቀርባል፣ ይገመገማል። ያው በህዝብ የተፈጠረውን ስሜት ስላወቁ በተለይ በትግራይ ላይ የሚፈጠረውን ጥቃት አሁን እየቀጠለ እንደሆነ የሚያሳይ እንደሆነ በተለያየ መንገድ ተቃውሞ ሲገጥሙ ስለነበረ ይህንን ለማርገብ አስበው ሊሆኑ ይችላሉ። ግን ብዙ ውሃ የሚቋጥር ሀሳብ አይደለም የሚል እምነት ነው ያለ።
ከብልጽግና ፓርቲ ቃል አቀባዩ ከእሳቸው ጋር ቀጥታ የሆነ ግንኙነት ባይኖረውትም እንዳሉት ኃላፊነትዎ የእሱ ተጠሪነት ለጠቅላይ ሚኒስትሩ ስለሆነ ምናልባት የስራ አፈጻጸም ሁኔታ በአግባቡ አለመፈጸም፣ ህዝባዊ አገልግሎት በሚገባ አለመስጠት የሚል በካቢኔም ይሁን በጠቅላይ ሚኒስትሩ የተሰጠ ግምገማ የኖረ እንደሆነስ?
አንድ ቀን በዚህ ደረጃ በካቢኔ የቀረበ ነገር የለም። እንዲያውም በተለያየ መንገድ በሚኒስቴር መስሪያ ቤታችን ይሰራሉ ተብሎ የታቀዱ ጉዳዮች ለምሳሌ የተሳለጠ አገልግሎት ለህብረተሰቡ ለመስጠት የሚደረግ የኢዝ ኦፍ ዱይንግ ቢዝነስ የሚል በቀላሉ ቢዝነስ ለማካሄድ የሚያስችል ሁኔታ እንዲፈጠር ለማድረግ የተጀመሩ ስራዎች አሉ። በእኛ መስሪያ ቤትም በተለያዩ ሚኒስቴር መስሪያ ቤቶችም ማለት ነው። ከዚህ አኳያ የሰራናቸውን ስራዎች በአዎንታ የሚገመገሙ ነበሩ። በሌሎች መድረኮችም በተለያዩ የስራ አፈጻጸማችን በሚቀሩበት ጊዜም የተለየ ችግር ታይቷል ተብሎ የተገመገመበት ጊዜ የለም። በመጨረሻ የካቢኔ ስብሰባ የነበርኩበት ጊዜ ስራ አፈጻጸምን በተመለከተ የቀረበ ነገር የለም። ሪአክሽኑ ካዩ በኋላ ማብራሪያ የተሰጠበት ነገር አድርጌ ነው የምወስደው። አሁን እያልከኝ ያለው ነገር እንጂ በዚህ ደረጃም ፐርሶናል የሰማሁት ነገር የለም።
እንግዲህ ካቢኔ አባላትን የሚመርጡበት ፖሊሲዎቻቸውን፣ ፕሮግራማቸውን፣ የሚፈልጉትን ስራ ይፈጽምልኛል ብለው የሚያስቡት ሰው መምረጥ ያለባቸው ጠቅላይ ሚኒስትሩ ስለሆኑ የፈለጉትን ሚኒስትር የማውረድም ይሆን የመሾም የእሳቸው ኃላፊነት ስለሆነ ይህን ያህል ሊያነጋግር አይገባም፣ ጉድለቱ የት ነው ለሚሉ ሰዎች ያለውት መልስ
ጠቅላይ ሚኒስትር በህገ መንግስት የተሰጣቸው ኃላፊነት አለ። አብሯቸው የሚሰሩ የካቢኔ አባላትን ወደ ተወካዮች ምክር ቤት አቅርበው ያጸድቃሉ። ራሳቸው ሳይሆን ወደ ተወካዮች ምክር ቤት ወስደው ያጸድቃሉ ነው የሚለው ስልጣናቸው ማለት ነው። ከዚህ አኳያ አብሯቸውን የሚሰሩ የካቢኔ አባላት እነኚህ ሊሆኑ ብለው የማቅረብ ኃላፊነት አለባቸው፣ መብት አላቸው። ችግሩ ከዚህ ጋር የተያዘ አይደለም። ችግሩ ምንድን ነው? አንደኛ አብሮ ፖሊሲ የሚያስፈጽምላቸው የሚለው ነገር የብልጽግና ፖሊሲ አሁን ተግባራዊ ማድረግ መጀመር አይቻልም፣ ህገ መንግስት የሚጥስ ነው። ፖሊሲው የነበረው ነው መቀጠል ያለበት። ምክንያቱም የኢትዮጵያ ህዝብ የመረጠው ድምፅ የሰጠበት ፖሊሲ የኢህአዴግ ፖሊሲ ስለሆነ እስከሚቀጥለው ምርጫ ድረስ መቀጠል ያለበት ፖሊሲ የኢህአዴግ ፖሊሲ ነው። መሀል ላይ ድርጅቱ ፕሮግራሙ ስለቀየረ የሚመስለው ሌላ አማራጭ ስለያዘ የኢትዮጵያ ህዝብ ድምፅ ያልሰጠበት ፖሊሲ ተግባራዊ ማድረግ ትክክል አይደለም፣ ህገ መንግስት መጣስ ነው። የብልጽግና ፓርቲ ፖሊሲ ተግባራዊ ለማድረግ ተብሎ አሁን ካቢኔ ማዋቀር ማሻሻል አይቻልም። እስከሚቀጥለው ምርጫ ድረስ ነው መቆየት የነበረበት። ህዝብ ድምፅ የሰጠው ለኢህአዴግ ነው። ኢህአዴግ ፕሮግራም፣ ኢህአዴግ ፖሊሲ እስከሚቀጥለው ምርጫ ድረስ መቀጠል ስላለበት ይህንን መሰረት አድርገን እኛም መስራት ያለብን ብለን የወሰንበት ምክንያት ይሄ ነው። የትግራይ ህዝብ በተለያየ ደረጃ ያስተዳድረኛል ብሎ የወከለው ለህወሓት ውክልና በፌዴራል ደረጃም የትግራይ ህዝብ እንደ ማንኛውም ኢትዮጵያዊ መሳተፍ መብቱ ነው። የሚሳተፈው በግለሰብ ደረጃ አይደለም፣ በተቋም ነው። የተመረጠው ህወሓት ነው። ስለዚህ በፌዴራል ደረጃ የትግራይ ህዝብን ወክሎ በካቢኔ መሳተፍ ያለበት የህወሓት የድርጅቱን የወከለው ሰው ነው መሆን ያለበት ማለት ነው። ህወሓት የወከለውን ማንሳት ማለት የትግራይ ህዝብ በፌዴራል እንዳይሳተፍ መከልከል ማለት ነው። ይሄ ደግሞ ህገ መንግስት የሚቃረን ስለሆነ ነው። ማንኛውም ትግርኛ ተናጋሪ ስለተሾመ የትግራይ ህዝብ ወኪል አለ ማለት ስለማይቻል ነው። የትግራይ ህዝብ ያልወከለው ግለሰብ በካቢኔም በተለያየ መንገድ ቢቀመጥ የትግራይ ህዝብ ወኪል ነው ማለት አይቻልም። ዘሩ አይደለም የሚቆጠረው፣ ብሔሩ አይደለም የሚቆጠረው፣ ውክልናው ነው። ስለዚህ በዚህ ደረጃ የትግራይ ህዝብ በፌዴራል ድምፅ እንዳይኖረው፣ በፈጻሚ አካል ሚና እንዳይኖረው ስለተደረገ ነው ተቃውሞ በዚህ ደረጃ መገለጽ የቻለውና ከዚህ አኳያ ነው ስህተት የሚባለው።
በህወሓትና በፌዴራል መንግስቱ ያለው ግንኙነት በጣም የተካረረ ነው። አገሪቷ ከገባችበት ችግር ለመውጣት ሰከን ብሎ ነገሮችን ለመፍታት ህወሓት አዎንታዊ የሆነ ሚና ሊጫወት አይችልም ወይ? ይሄ የማካረሩ ሁኔታ ከህወሓትም ይስተዋላል የሚሉ ሰዎች አሉና ለዚህ ያለው አስተያየት።
ያው የሀገራችን ሁኔታ በጣም አሳሳቢ ሁኔታ ስላለ ማንኛውም ተሰማራ የፖለቲካ ፓርቲ፣ የፖለቲካ ድርጅት፣ መንግስት ኃላፊነት ያለውን በሙሉ ኃላፊነት ባለው መንገድ ሁኔታውን በሰከነ ሁኔታ እያየ መፍታት ትልቅ ኃላፊነት ነው ያለበት። ህወሓትም ከዚህ አኳያ ነገሮችን ሰከን ብሎ ለማየት ብዙ ጥረት አካሂዷል። በህወሓትም በትግራይ ህዝብም ላይም የሚደርሱ የተለያዩ ጥቃቶች እያሉ እነዚህ ሁሉ ተቃውሞ በሰላማዊና ዴሞክራሲያዊ መንገድ ብቻ ተቃውሞውን እያሰማ ትክክል ያልሆነ የሚለው ነገርም በዚህ መልክ ነው መሄድ ያለብን፣ ይሄ ትክክል አይደለም ብሎ እየገለጸ እየደረሰበት ያለውን ተጽዕኖ በሙሉ በመቋቋም ነው እየሄደ ያለው ህወሓት። በጣም ኃላፊነት በተሞላበት አኳኋን ነው ህብረተሰቡን ለመምራትና ከስሜት ነጻ ሆኖ ነገሮችን አመዛዙ ነው እንዲያዩ ለማድረግ ጥረት እያደረገ ያለው። ኢህአዴግ ውስጥ የተፈጠሩ ችግሮችም እልባት እንዲያገኙ ለማድረግ በሰከነ ሁኔታ ነገሮችን እንይ በማለት ህወሓት የተጫወተው ሚና በጣም ከፍተኛ ነው። ይሄ ማለት በአቋሙ መደራደር አለበት ማለት አይደለም። በዓላማ ከተለያየ መሸፋፈን የለበትም። የዓላማ ልዩነት አለን ተብሎ በግልጽ ነው ህብረተሰቡን ማደናገር የለብንም። ማወቅ ያለበት ሀቁን ህብረተሰቡ ማወቅ አለበት። ኢህአዴግ ያልሆኑትን ኢህአዴግ ነን ብለው ተሸፋፍነው ለማቅረብ ሲሞክሩ ኢህአዴግ እንዳልሆነ ህዝብ እንዲያውቅ ማድረግ ነበረብን። ይሄ በህጋዊ መንገድ በሰላማዊ መንገድ እስካሄደ ድረስ ነገር ማካረር ሳይሆን እውነታውን ሀቁን ህብረተሰቡ እንዲገነዘበው ማድረግ ማለት ነው። ስለዚህ በአቋም ነው ህወሓት የማይደራደረው እንጂ ነገሮችን በሰከነ መንገድ በሰላማዊ መንገድ ሁሉም ነገር እልባት እንዲያገኝ ለማድረግ የቻለውን ሁሉ እየሰራ ነው ያለው። ዋና ኃላፊነትን ወስደውን በሰከነ ሁኔታ ነገሮችን እልባት እንዲያገኙና ሀገሪቱ ወደ ተስፋ ደረጃ እንዳትደርስ የማድረግ ኃላፊነት ያለበት መንግስት ነው የሚል እምነት ነው ያለው።
ወይዘሮ ፈትለወርቅ ገብረ እግዚአብሔር ለሰጡኝ አስተያየት በጣም አመሰግናለሁ።
እኔም አመሰግናለሁ።
አድማጮች፣ አሁን ማጠቃለያ ዜና ላሰማ። የኢትዮጵያ የኤርትራና የሶማሊያ መሪዎች ዛሬ ኤርትራ ዋና ከተማ አስመራ ላይ ተገናኝተው ተወያይተዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁና እንደ አውሮፓውያን አቆጣጠር በመጪው መጋቢት መጀመሪያ በሚካሄዱት ምርጫዎች የሚፎካከሯቸው የቀድሞ የሀገሪቱ የጦር ኃይሎች አዛዥ ቤኒ ጋትስ ዛሬ ሰኞ ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር በዋይት ሀውስ ለየብቻ ይነጋግራሉ። ትራምፕ ሁለቱን በዋይት ሀውስ ተቀብለው ሲያነጋግሩ ለረጅም ጊዜ ሲጠበቅ የቆየውን የእስራኤልና የፍልስጤማውያን ግጭትን ለመፍታት ያለመውን እቅዳቸውን በዝርዝር ያስተዋውቋቸዋል ተብሎ ይጠበቃል። ነገ ማክሰኞ ፕሬዚደንቱና ኔተንያሁ በጋራ ጋዜጣዊ ጉባኤ እቅዱን ይፋ ያደርጋሉ ተብሎ ይጠበቃል።
የመሰናበቻው የግራሚ ዜና ነው። 62ኛው ዓመታዊ የግራሚ ሽልማት ትላንት ምሽት በሎስ አንጀለሱ ስቴፕልስ ማዕከል የ18 ዓመቷ ታዳጊ ድምፃዊት ቢሊ ኤሊሽ የቀረቡትን ሽልማቶች ጠራርጋ የወሰደችበት ነው። ከታጨችባቸው ስድስት ዘርፎች በአምስቱ አሸናፊ ሆናለች። በትላንትናው ዕለት በሄሊኮፕተር መከስከስ አደጋ ከ13 ዓመት ልጁና ሌሎች ጋር ለህልፈት የተዳረገው ኮቢ ብራያንት በትላንቱ የግራሚ ስነ ስርዓት መክፈቻ ታስበዋል። ከኮቢ ሌላ ባለፈው አመት በነፍሰ ገዳይ ጥይት የተገደለው ኤርትራዊው አሜሪካዊ ኤርሚያስ አስገዶም በመድረክ ስሙ ኒፕሲ ሀስልም ታስበዋል። ባለፈው አመት ከዚህ ዓለም በሞት የተለዩ በርካታ የሙዚቃ ሰዎችም ታስበዋል። ታዲያ ለስንብቱ በቢሊ ኤሊሽ በተከታዩ ዜማ ነው። የአመቱ ምርጥ ዜማ በተደረገው የምንሰናበተው ኒፕሲ ሲታሰብ ታዲያ የኒፕሲን ባህል ለማወደስ በአገር ባህል አልባሳት ደምቀው ነበር ሙዚቀኞቹ የተጫወቱት። መልካም ምሽት፣ ደህና ደሩ።
እዚ ሬድዮ ድምፂ ኣሜሪካ እዩ ብ22 25 31 ሜትር ባንድ ከምኡውን ብናይል ሳት